ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህ እየተደረገ ያለ ነገር ትክክል አይደለም። እንዲተኩሱ አይፈቀድላቸውም። ዜጎች ትጥቅ በእጃቸው የለም። የተያዙት ሰዎች ሁሉ መለቀቅ አለባቸው።
በዛሬው ዕለት በቡርኪና ፋሶ የተካሄደውን መፈንቅለ መንግሥት በመቃወም ከወጡ ሰላማዊ ሰልፈኞች አንዱ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
እጅግ አደገኛ መንገዶችን አቆራርጠውና ረዥም መንገድ ተጉዘው ከሶሪያ ከተለያዩ የመካከለኛው ምስራቅና የአፍሪካ አገሮች ጭምር በመፍለስ ወደ አውሮፓ የሚጎርፉትን በመቶ ሺዎች የሚቆጠሩ ሰዎች በተለይም የሕፃናትን እንግልትና ሌሎች ገጽታዎች የያዙ ዜና መገናኛ ብዙሃን ሰሞንኛ ትኩረት የተመለከተ ዘገባም ይዘናል።
የዓለም ዜናው ደግሞ በተለይ በሶማሊያ በኩል ኪስማዮ ውስጥ አልሸባብ የቀበረው ቦምብ ፈንድቶ ሶስት ሰዎች ገደለ። የሽምቅ ተዋጊዎች ጥቃት ስትራቴጂካዊ ስልት ስለሌለው የሚያደርሱት ጥቃት ወይም ጥቃት ስላደረሱ አንሰራርተዋል ማለት አይደለም ሲሉ ፕሬዚዳንቱ ተናገሩ። የሰሜን ካሜሮን ግዛት ነዋሪዎች የቦኮ ሀራም ተዋጊዎች እንደሆኑ የጠረጠሯቸው ታጣቂዎች በአገሪቱ ጸጥታ ኃይሎች ጋር ተባብራቸዋል በማለት ስምንት ሰዎች ገድለው በቁጥጥር ስር አውለዋል የሚሉት ቀዳሚ ናቸው።
ሳምንታዊ ቅንብሮች፣ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ፣ ሳይንስና ሕይወት። የስልክ አስተያየቶቻችሁን አክለን የሐሙስ መስከረም 6 2008 ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበንን በምሽቱ ዜና ፕሮግራሙን እንጀምራለን። ደቡባዊ ሶማሊያ ከተማ ኪስማዮ ውስጥ አልሻባብ የቀበረው ቦምብ በአንድ ወታደራዊ ካምፕ ውስጥ ዛሬ ሐሙስ ፈንድቶ ቢያንስ ሶስት የሶማሊያ ወታደሮችን ገድሏል ሲሉ ባለሥልጣናት አስታወቁ። የሶማሊያ ከፍተኛ ወታደራዊ ባለሥልጣን መሐመድ ሼክ አብዲ ኩሽሌ እንዳስታወቁት ፍንዳታው የደረሰው የጁባላንድ ወታደሮች ደሞዛቸውን ለመቀበል እየተጠባበቁ ባሉበት ሰዓት ነው። ከጠዋቱ ወደ ሁለት ሰዓት ገደማ የደረሰውና ሁኔታ በምርመራ ላይ የሚገኘው ይኸው ፍንዳታ ከሞቱት ሶስት ወታደሮች ሌላ ዘጠኝ ያህል አቁስሏል ብለዋል ባለሥልጣኑ። ባለፈው ዓመት አልሻባብ በአንድ ወታደራዊ ልምምድ በሚካሄድበት ስፍራ ባደረሰው የመኪና አደጋ ከ18 ወታደሮች በላይ መገደላቸው ይታወሳል። በተያያዘ የሶማሊያ ዜና የሽምቅ ተዋጊዎች ጥቃት ዋጋ የሚሰጠው ስትራቴጂካዊ ስልት ስለሌለው ጥቃት ስላደረሱ ብቻ አንሰራርተዋል ማለት አይደለም አሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ጌዶ። ፕሬዚዳንት ሐሰን ሼክ መሐመድ እና በምዕራባውያን የሚደገፈ መንግስታቸውን ለመጣል የሚታገለው አልሻባብ በዚህ በያዝነው ወር ቡቅዳ የተባለችዋን የሶማሊያ ማዕከላዊ ከተማና ሌሎች ሁለት የደቡባዊ መኖሪያ ስፍራዎችን መልሶ ተቆጣጥሯል። በአፍሪካውያን ወታደሮች ላይም ጥቃት አድርሷል። የአልሻባብ ወረራ የተካሄደው የአፍሪካ ህብረቱ አሚሶም ኃይልና የሶማሊያ ወታደሮች ነውጠኛው ቡድን ከነበረበት ይዞታ እንዲያፈገፍግ ካደረጉና ወደ ደቡባዊ የአገሪቱ ክፍል ካባረሩት በኋላ መሆኑም ታውቋል። ፕሬዚዳንቱ ሞቃዲሾ ውስጥ ከሮይተርስ ዜና አገልግሎት ጋር ባካሄዱት ኢንተርቪው ይህንኑ ገልጠዋል።
አሚሶም የሶማሊ ናሽናል አርሚ ሃስ ሊብሬትድ ሞስት ኦፍ ዘ ሜጀር ታውንስ ኦፍ ሶማሊያ።
አሚሶም እና የሶማሊያ ጦር ኃይል አብዛኛዎቹን ስፍራዎች አስለቅቀዋል። ስትራቴጂካዊ ናቸው የተባሉትንም በቁጥጥር ስር አውለዋል። ባጭሩ የተጠቀሱትን ድሎች በአስተማማኝ ሁናቴ ያረጋግጠናል። አልሻባብ ወደ አንድ ራቅ ወዳሉ ቦታዎች በመሄድ አነስተኛ ከተሞችን ለመቆጣጠር ይሞክር ይሆናል። ይህ ግን ስትራቴጂካዊ የሆነ እንቅስቃሴ አይደለም።
በቡድኑ በአሁኑ ሰዓት ያለው ይዞታ ቀደም ሲል ከተቆጣጠራቸው አካባቢዎች በጣም ያነሰ መሆኑንም ፕሬዚዳንቱ ገልጠዋል።
የሰሜን ካሜሩን ግዛት ነዋሪዎች እንደገለጡት የቦኮ ሀራም ተዋጊዎች እንደሆኑ የሚጠረጠሩ ታጣቂዎች ከአገሪቱ ጸጥታ ኃይሎች ጋር ተባብራቸዋል በማለት ስምንት ሰዎችን ገድለው ቁጥራቸው ያልታወቁ ሌሎችን አግተዋል። በሞራ ወታደራዊ የጦር ሰፈር አጠገብ ከምትገኝ ሰሜናዊ የካሜሩን መንደር አሳሃዊ ሩዊ ያውንዴ ዘጋቢያችን ሞኪ ኤድዊን ክንዴዛ ተከታዩ ልኳል። ትስታ ብላቸው ታቀርበዋለች።
በሞራ ወታደራዊ ጦር ሰፈር አቅራቢያ የምትገኘው የሐሳርዲ መንደር ነዋሪ ፒያ ሮበርት ለቪኦኤ ጋዜጠኛ በስልክ እንደገለጸው ዛሬ ማለዳ 130 የሚሆኑ ታጣቂዎች በጽሑፍ የስም ዝርዝር ይዘው ከበር በር ሲዘዋወሩ ነበር። ስማቸው የተጠራ ሰዎች ወዲያው ከካሜሩን የጸጥታ ኃይሎች ጋር በመተባበር ተወንጅለው ተገለዋል። ያልተገደሉትም ታግተው ተወስደዋል ብሏል። ሶስት ሴቶችና አምስት ወንዶች ታርደዋል። ቤቶቻቸውም ተቃጥለዋል። የካሜሩን ወታደሮች ከሶስት ሰዓታት ቆይታ በኋላ ደርሰው ምርመራ ጀመሩ። ነገር ግን ታጣቂዎቹ ምን ያህል ሰው አግተው እንደሄዱ አሁንም አይታወቅም ነው ያለው ፒያ። የሰሜናዊ ካሜሩን አስተዳዳሪ ሚዲያዋ ባካሪ ጥቃቱ መድረሱንና ጥቂት ቤቶች እንደተቃጠሉ አረጋግጠዋል። አጥቂዎቹን አሳዶ ለመያዝም የካሜሩን ወታደሮች ከናይጄሪያ ጋር የሚያዋስነውን ድንበር እያሰሱ ነው ብለዋል። አሲያርዲ ነውጠኛውን ቡድን ለመዋጋት የተባበረው የጦር ግንባር ኃይል ከሰፈረበት ከሞራ ጦር ሰፈር 10 ኪሎ ሜትሮች ርቀት ላይ ነው የምትገኘው። ቁጥራቸው ከ2000 በላይ የሚሆኑ የካሜሩን ወታደሮች በጦር ሰፈሯ ይገኛሉ።
ደቡብ ሱዳን ውስጥ ነዳጅ የጫነ ቦት የተገልብጦ በመፈንዳቱ በጥቂቱ 60 ሰዎች መሞታቸውን ባለስልጣናት አረጋገጡ። ብዙዎች በቃጠሎ በመጎዳታቸው የሟቾች ቁጥር ከፍ ሊል እንደሚችልም የወረዳው ሹም ማርያም ቲቶ ለአሜሪካ ድምፅ ደቡብ ሱዳን ቢሮ ገልጠዋል። ባለስልጣኗ እንዳስረዱት በትናንቱ ቃጠሎ ከመቶ በላይ ሰዎች ናቸው የቆሰሉት።
ቡርኪና ፋሶ ውስጥ ወታደሩ መፈንቅለ መንግስት አካሄዶ አዲስ አመራር ሰየመ። ብሪጌዲየር ጀነራል ጊልበርት ዲደንድሬ ወታደሩ ብሔራዊ ምክር ቤት ለዲሞክራሲ ብሎ የሰየመውን አዲስ ካውንስል በበላይነት ይመራሉ። አዲሱ መሪ ዲደንድሬ ባለፈው ዓመት በህዝባዊ ቁጣ ከስልጣን የተወገዱት የቀድሞ ፕሬዚዳንት ብሌስ ኮምፓወሬ የቅርብ ወዳጅ ናቸው። ዛሬ ሐሙስ በቴሌቪዥን የቀረበ አንድ የሰራዊቱ አባል መንግስት ፈርሷል፣ የሽግግሩ ፕሬዚዳንት ማይክል ካፋንዶም ከስልጣናቸው ወርደዋል ብለዋል። ወታደሩ ትናንት ረቡዕ ዋና ከተማ ኦጋዱጉ ውስጥ በነበረው የካቢኔ ስብሰባ ወቅት ያሰራቸውን የሽግግሩን ፕሬዚዳንት ካፋንዶንና ጠቅላይ ሚኒስትሩን አሁንም በቁጥጥር ስር እንዳዋለ ነበር። አሁን ዘግይቶ የደረሰን ዜና እንዳረጋገጠው ግን የቡርኪና ፋሶ ወታደራዊ ካውንስል በቁጥጥር ስር ያሉ ባለሥልጣናት በደህና ሁኔታ ውስጥ ናቸው፣ በቶሎም ይለቀቃሉ ብሏል። የተባበሩት መንግስታት የጸጥታው ምክር ቤት የሰዎቹን መታሰር በጽኑ አውግዟል። ዋና ጸሐፊ ባንኪሙን ይህ ድርጊት የቡርኪና ፋሶን ህገ መንግስት የሚጥስ እርምጃ ነው ማለታቸውም ተሰምቷል። አብይ ርዕሳችን ቀደም ሲል እንደገለጽነው ዝርዝር ዘገባ ይሰጥበታል።
ኢራቅ ዋና ከተማ ውስጥ የደረሰውንና ቢያንስ 21 ሰዎች መገደላቸው የተገለጸው ሌሎች 50 ያህል ያቆሰለው የአጥፍቶ ጠፊ ቦምብ ጥቃት የኔ ስራ ነው ሲል ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ገለጠ። በዛሬው ዕለት የተካሄደው ይህ ጥቃት ጉዳት ያደረሰው ባግዳድ ውስጥ በአብዛኛው የሺአይቶች መኖሪያዎች በሆኑት ሁለት አካባቢዎች ማለትም ባብ አልሺራጅ እና አልዋተባ አደባባይ ነው። ጥቃቶቹ በአብዛኛው የሱኒ አማጽያን ላለፈው 10 ዓመት ያደርሷቸው የነበሩ አይነት መሆናቸውም ተገልጠዋል። ራሱን እስላማዊ መንግስት የሚያደርገው ቡድንም ኃላፊነቱን ድረገጹ ላይ ባሰፈረው መግለጫ አስታውቋል።
የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ 41 ዓለም አቀፍ ጋዜጠኞችና የኢንተርኔት አምደኞች ለአንድ ዓመት ዩክራይን እንዳይገቡ ያወጡትን እገዳ ሁለት ዓለም አቀፍ ድርጅቶች አወገዙ። አውሮፓ ያለው የደህንነትና ተራድኦ ድርጅት ዛሬ ሐሙስ ይፋ ባደረገው መግለጫው እገዳው ጋዜጠኞች መረጃዎችን በነጻነት እንዳያሰበስቡ የሚከለክል ነው ብሏል። በድርጅቱ የመገናኛ ብዙሃን ነጻነት ተወካይ ዱንጃ ሚክቶቭ እንደገለጡት ሽብርተኛነትን መዋጋት ሌላ ነገር ነው፣ የኢንፎርሜሽን አፈና ደግሞ ሌላ ጉዳይ ነው ብሏል። ሲፒጄ ለጋዜጠኞች መብት የሚሟገተው ድርጅት በበኩሉ አንድ መንግስት ጋዜጠኞች የሚዘግቡት ስለማይስማማው ብቻ በነጻነት የመንቀሳቀስና መረጃ የማሰራጨት መብታቸውን ማገድ ትክክል አይደለም ሲል ቅሬታውን በአውሮፓና በመካከለኛው እስያ የፕሮግራም አቀነባባሪ ኒና ኦንዲጋንቮ አማካኝነት ገልጧል።
በመጨረሻም ቺሌ ውስጥ ትናንት ሌሊት የደረሰውና በሬክታር መለኪያ ስሌት 8.3 የተመዘገበው ርዕደ ምድር ቢያንስ 10 ሰዎችን መግደሉ ተገለጠ። ፕሬዚዳንቷ ሚሼል ባላቼት በነውጡ ወደ ተጎዳው አካባቢ በዛሬው ዕለት እንደሚሄዱ ተናግረዋል። የትናንት ማታው ርዕደ ምድር ከዋና ከተማዋ ሳንቲያጎ በስተ ሰሜን 500 ኪሎ ሜትሮች ባለ አካባቢ የደረሰ ሲሆን የንዝረቱ ኃይል በተቃራኒ ውስጥ ከሚገኘው ቦነስ አይረስ ድረስ መሰማቱ ታውቋል። ትናንት ማታውኑ ቴሌቪዥን ላይ የቀረቡት ፕሬዚዳንቷ ባቸሌት እንደ አውሮፓውያን ዘመን አቆጣጠር በ2010 የደረሰውንና የ500 ሰዎችን ሕይወት ያጠፋውን ርዕደ ምድር አስታውሰው እንደገና ከተፈጥሮ ጋር ልንጋፈጥ ነው በማለት ለተጎዱትም ወገኖች ሐዘናቸውን ገልጠዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ ይኸው ነበር።
የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። ፕሮግራሙን የሚመራልን ንጉሡ ታምሬ፣ ኦድሬስ ሪገስ ደግሞ በምህንድስናው ያቀላጥፍልናል። በሰዓቱ የዓለም ዜና የተጀመረው የሐሙስ መስከረም 6 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አቢይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶች አንዱን ከወዲሁ ለቅምሻን በል።
41 ባቡሮች አንዱ ባቡር እስከ 317 ሰው የመጫን አቅም አለ። 41 ባቡሮች በአንድ ጊዜ በአራቱ አቅጣጫ ሲንቀሳቀሱ 60 ሺህ መንገደኞችን ማንቀሳቀስ ይችላሉ ማለት ነው።
ጉዳዩ አዲሱ የአዲስ አበባ ቀላል ባቡር ተናጋሪው የኢትዮጵያ ምድር ባቡር ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ። ዝርዝሩ ቆየት ብሎ ይቀርባል። ቅድም እንዳለው አሉላ፣ አሁን የዕለቱ አብይ ርዕስ
የምዕራብ አፍሪቃዊቱ አገር ቡርኪና ፋሶን መፈንቅለ መንግስት እየናጣት ነው። የፕሬዝዳንቱ የክብር ዘብ የሽግግሩ መንግስት መበተኑና ስልጣን መቆጣጠሩን ዛሬ ማለዳ ላይ አስታውቋል። መፈንቅለ መንግስቱ የተካሄደው በአገሪቱ ምርጫ ሊካሄድ 3 ሳምንታት ብቻ ሲቀሩ ነው። ኢሜል ኢዮብ ከአቢዦ የላከችው ዘገባ አለ። ሰለሞን አባተ ለአብይ ርዕስ እንዲህ አዘጋጅቶታል።
የቡርኪና ፋሶ የክብር ዘብ ወታደሮች ትናንት የሚኒስትሮች ምክር ቤቱን ወረው ከያዙ በኋላ ፕሬዚደንቱን፣ ምክትል ፕሬዚደንቱንና ሚኒስትሮችን አግተዋል። የያዟቸውን ከፍተኛ ባለሥልጣናት ወደ ጦር ሰፈራቸው ወስደው ነው ያሰሯቸው። ግርግሩ በቤተ መንግሥቱና በሚኒስትሮች ምክር ቤቱ አካባቢ መፈጠሩ እንደተሰማ ቁጥራቸው የበዛ የዋና ከተማይቱ ዋጋዶጉ ነዋሪዎች ጎዳና ወጥተው የተያዙትን ባለሥልጣናት ለማስለቀቅ ሙከራ አድርገው እንደነበረ ተዘግቧል። ይሁን እንጂ ወታደሮቹ ሰውን በተኩስ በትነዋል። የወታደሮቹን አድራጎት አደባባይ ወጥተው እየተቃወሙ ካሉት የቡርኪናቤ ዜጎች አንዱን ነው የምትሰሙት። ይህ እየተደረገ ያለ ነገር ትክክል አይደለም ይላል። እንዲተኩሱ አይፈቀድላቸውም። ተቃዋሚዎቹ ዜጎች ትጥቅ በእጃቸው የለም። የተያዙት ሰዎች ሁሉ መለቀቅ አለባቸው ብሏል። ዛሬ ሐሙስ ማለዳ ላይ ኮሎኔል ማማዱ ባምባ ነኝ ያለ ወታደር በሀገሪቱ የመንግሥት ቴሌቪዥን ላይ ወጥቶ ወታደሮቹ መንግሥቱን መገልበጣቸውንና ሥልጣኑን መቆጣጠራቸውን ተናግሯል። ሥልጣን ላይ የቆዩት የሽግግሩ ፕሬዚደንት ከሥራቸው ተወግደዋል ነው የሚለው ባምባ። በጃንዴሬ የተመራው ኩዴታ ቃል አቀባይ ነው። የሽግግሩ መንግሥት መፍረሱን፣ ብሔራዊው የሽግግር ምክር ቤትም መበተኑን አውጇል። ሁሉን አቀፍ የሆነ ምርጫ የሚያደራጅ አዲስ መንግሥት መመስረት በሚቻልባቸው ሁኔታዎች ላይ ምክክሮች እንደሚጀመሩ አስታውቋል። ቀደም ሲል በተያያዘ ዕቅድ መሠረት ቡርኪናውያን የፊታችን መስከረም 30 ለምርጫ ሊወጡ ቀን ተቆርጦ ነበር። የመስከረም 30ው ድምፅ የምርጫው የመጀመሪያ ዙር ነበር ይሆናል የተባለው። የቀድሞው የሀገሪቱ ፕሬዚደንት ብሌዝ ኮምፓውሬ ለ27 ዓመታት በትረ ሥልጣኑን ጨብጠው ከቆዩ በኋላ ለሌላ ተጨማሪ ዘመን እወዳደራለሁ ብለው ሕገ መንግሥቱን ለማጣመም ሲሞክሩ የተቃወማቸው ሕዝባቸው ከመንበሩ በአመፅ ካወረዳቸው አንድ ዓመት ተቆጥሮ ነበር። ኮምፓውሬ ሲወገዱ የተቋቋመው የሽግግር መንግሥት ባለፈው የኢትዮጵያ ዓመት አጋማሽ አካባቢ ባወጣው አዲስ የምርጫ ሕግ ኮምፓውሬን ለተጨማሪ የሥልጣን ዘመን ለማስመረጥ ሕገ መንግሥቱን ለማጣመም ሲሞክር የነበረ ማንም ሰው ለፕሬዚደንታዊው ቢሮ እንዳይወዳደር ደንግጓል። የቀድሞው ገዢ ፓርቲ ታዲያ ምርጫው በዚህ አያያዝ ነጻም ፍትሐዊም አይሆንም ሲል ተቃውሞውን አሰምቷል። የመፈንቅለ መንግሥቱ መሪዎች ዛሬ ባወጡት መግለጫ ሁሉንም አሳታፊ የሆነ ምርጫ እናዘጋጃለን ብለዋል። ተቃዋሚዎቹን ያበሳጫቸው ይህ አዲሱ የምርጫ ሕግ መሆኑን የዓለም አቀፉ ቀውስ ጠቋሚና መፍትሔ አፈላላጊ ቡድን በምሕፃር አይሲጂ ተብሎ ይጠራል ተንታኝ ሲንቲያ ኦሃዮን ጠቁመዋል። ሰዎች በምርጫ ወደ ሥልጣን መመለስ እንዳይችሉ ሲደረጉ ሌሎች አማራጮችን ይፈልጋሉ ነው የሚሉት ኦሃዮን። በእርግጥ ይላሉ ኦሃዮን፣ የኮምፓውሬው የቀድሞ ገዢ ፓርቲ ሲቪሉን ሰው አሰባስቤ ከጀርባ ያሰልፋለሁ ብሎ ሊያስብ አይችልም። ይሁን እንጂ የነገሮችን አካሄድ ጣልቃ ገብቶ መረበሽ የሚችል በቂ የጦር አባላቱ ድጋፍ ግን እንደማያጣ ያውቃል። በአይሲጂዋ ተንታኝ ሲንቲያ ኦሃዮን እምነት የፕሬዚደንቱ የክብር ዘብ ጓድ ትጥቅ እንዲፈታ አንድ የመንግስቱ ኮሚሽን የከትናንት በስቲያው ሰኞ ሐሳብ አቅርቦ ነበር። ይህ ጦር በፕሬዚደንት ኮምፓውሬ የተመሰረተ አርኤስፒ የሚባል የምህጻር መጠሪያ ያለው ነው። የዚህ 1300 ሰው ያለው ጦር እጣፈንታ ኮምፓውሬ ከተባረሩ አንስቶ ሙሉውን ዓመት ሲያነጋግርና ሲያነታርቅ ቆይቷል። ባለፈው የካቲት አደባባይ የወጡ የሲቪሉ ማህበረሰብ ሰልፈኞች አርኤስፒ በኮምፓውሬ ዘመን የፖለቲካ ግድያዎችን ፈጽሟል በሚል እንዲበተን ጠይቀዋል። የዚሁ የክብር ዘብ ጦር ምክትል አዛዥ የነበሩትና የሽግግሩ መንግሥት ጠቅላይ ሚኒስትር ኢሳቅ ዚዳ በእውነትም ቡድኑ ብረት እንዲያስቀምጥና እንዲበተን በማሳሰባቸው ሥልጣናቸውን እንዲለቁ አርኤስፒ ሐምሌ ውስጥ ጠይቆ ነበር። ለውጥ እንኳ አይቀሬ ነው ይላሉ ኦሃዮን። አርኤስፒ እንዲቀጥል የሚያደርገው ምንም አሳማኝ ምክንያት ከእንግዲህ አይኖረውም ብለዋል ኦሃዮን። ቢያንስ እጠብቀዋለሁ የሚለው ፕሬዚደንት እኮ የለም። በመሆኑም አንዳች ለውጥ መምጣቱ እንደማይቀር አርኤስፒ ያውቀዋል። አስፈላጊው ጉዳይ አሁን ይላሉ ኦሃዮን በሚሰጡት የመፍትሄ ሐሳብ፣ እነዚህን ለውጦች የሚመራ የተመረጠና ሕጋዊ ዕውቅና ያለው ሥልጣን ሊኖር ይገባል። ዓለም አቀፉ ማኅበረሰብ ለዚህ ቀውስ መፍትሄ ለመሻት ቁልፍ ሚና መጫወት እንደሚጠበቅበት የቀውስ አሽታችና መፍትሄ ጠቋሚው ቡድን ኢንተርናሽናል ክራይሲስ ግሩፕ ተንታኝ ሲንቲያ ኦሃዮን መክረዋል። ቢያንስ ቡርኪና ፋሶ የምትተማመንበት የውጭ እርዳታ አንዳች አቅም ሊፈጥር ይችላል።
እጅግ አደገኛ መንገዶችን አቆራርጠውና ረጅም መንገድ ተጉዘው ከሶሪያ ከተለያዩ የመካከለኛው ምስራቅና የአፍሪካ አገሮች በመፍለስ ወደ አውሮፓ የሚጎርፉትን በመቶ ሺዎች የሚቆጠሩ ሰዎችን የእንግልት ገጽታ የያዙ ዜናዎች የዓለም መገናኛ ብዙሃን ሰሞነኛ ትኩረት ሆነዋል። በዚህ ስፍር ቁጥር በሌለው ስቃይ በሚታይበት የፍልሰት ቀውስ በጨቅላ ሕፃናት ላይ እየደረሰ ያለው እንግልት የበረታ መሆኑን የተባበሩት መንግሥታት ድርጅት የሕፃናት መርጃ ፕሮግራም አስታውቋል። የአሜሪካ ድምፁ አደም ፊሊፕስ ያጠናቀረውን ዘገባ አሉላ ከበደ ያቀርባል።
ለቤተሰቦቻቸውና ለራሳቸው መጠጊያ ፍለጋ አያሌ ሺህ ኪሎ ሜትሮችን አቋርጠው ተስፋ ወደ ጣሉባት አውሮፓ የሚጎርፉት ሺዎች በየደረሱበት ያለማቋረጥ የሚገጥማቸው ፈተና ይልቁንም በሕፃናት ላይ የሚደቅነው አደጋ የከፋ መሆኑን ነው ሕፃናቱንና ወላጆቻቸውን ለመታደግ የሚጥሩት ዓለም አቀፍ የበጎ አድራጎት ተቋማት የሚናገሩት። ፍራንሲን ወይኑሙ በተባበሩት መንግሥታት ድርጅት የሕፃናት መርጃ ፕሮግራም ዩኒሴፍ የመገናኛ ብዙሃንና ኮሚኒኬሽን ዲሬክተር ናቸው። ስደተኞቹ ከተሰበሰቡበት ሃንጋሪን ከሚያዋስነው የሳይቤሪያ ድንበር አካባቢ ተገኝተው በሰጡ ቃል የማያልቅ የሚመስለውን ፈተናና አደገኛውን ጉዞ ይበልጥ የከፋ የሚያደርገው አብዛኞቹ ተጓዦች ሕፃናት መሆናቸው ነው ይላሉ።
I think the first reason is because so many of these refugees are children. There are so many families.
እንደሚመስለን የመጀመሪያው ምክንያት ከመጡት ሰዎች የሚበዙት ሕፃናት መሆናቸው ነው። በአገራቸው የሚካሄደውን ጦርነት በመሸሽ በተለያዩ የአካባቢው አገሮች በጥገኝነት የተጠለሉ ሶሪያን ቤተሰቦች ቁጥር እጅግ የበዛ ነው። ወደ ግሪክ ተሻግረውና እጅግ አደገኛውን መንገድ አቋርጠው የመጡትም ያንኑ ያህል ብዙ ናቸው። በዚህ ሁሉ ውስጥ መሰረታዊ ቁሳቁስ ማግኘት ተስኗቸው ለአሰቃቂ እንግልት የተዳረጉ ሕፃናትን ማየት የየለት ገጠመኝ ሆኗል።
ሜዳ ላይ እያደሩ እጅግ ረጅም መንገድ ለመጓዝ መገደድ ለተለያዩ ጥቃቶች የመጋለጥ ክፉ ዕጣ የሚደቅን መሆኑንም ወይኑሙ ያስረዳሉ። አንዳንዴም አንጡራ ገንዘባቸውን አውጥተው ከከፈሏቸው ሕገ ወጥ አስተላላፊዎቻቸው እጅ ሆነው የሚደርስባቸውን ስቃይ መገመት ያዳግታል። ምርጫ ግን የላቸውም። አሁንም የሕፃናት መርጃ ድርጅቷ ወይኑሙ
We see families with very, very young children and even the elderly and sometimes babies who are only a few months.
ገና የጥቂት ወራት ዕድሜ የሆናቸውን ጨምሮ በጣም ጨቅላ ሕፃናትን ይዘው ለመሰደድ የተገደዱ ቤተሰቦችን እናያለን። አንዳንዴም የተዳከሙ አረጋውያንን ይጨምራል። የቱን ያህል እጅግ አደገኛ ጉዞ መሆኑን ይረዳሉ። ቤተሰቦቻቸውን ይዘው ለመሄድ የሚገደዱት ግን ትተውት የሚመጡትን የከፋ ጦርነትና ውጊያ በመሸሽ ነው።
የአምስት ዓመት ሕፃን አባቱ ላይ ሽጉጥ ተደቅኖ የሚያይበት ዓለም ነው ጥለው የሚመጡት። ያለ ወላጅ ያለ አዋቂ ብቻቸውን ያን የአደጋ መንገድ ዘልቀው የሚደርሱ ሕፃናትም አይተናል ሲሉ የዩኒሴፍ ባለስልጣን አስረድተዋል።
የኬንያ ጸጥታ ኃይሎች ከኬንያ ጋር በሚያዋስነው የሶማሊያ ድንበር አካባቢ ከሚገኘው ቦኒደን አልሻባብን ነቅሎ ለማውጣት ዘመቻ ጀምረዋል። ባለስልጣናት እንደሚሉት አልሻባብ በኬንያ ኢላማ ያደረጋቸውን ለመምታት እንደሚያመቸው በዛኑ ጫካ ሰፈሮችን መስርቷል። የአሜሪካ ድምፅ ሬዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
የኬንያ ባለስልጣኖች እንደሚሉት 300 የሚሆኑ የአልሻባብ አማጽያን ቦኒ በተባለው ጫካ ውስጥ ተደብቀዋል። እነዚህ አማጽያን በባህር ጠረፍ አካባቢዎችና በሰሜን ምስራቅ ኬንያ ህይወቶችን ያጠፉ ጥቃቶችን ያካሄዳሉ ይላሉ የኬንያ ባለስልጣኖች። ኬንያ በአሁኑ ወቅት በአልሸባብ ላይ የከፈተችው ዘመቻ በቡድኑ ላይ ካካሄደቻቸው አበይ ዘመቻዎች ሶስተኛው ነው። የአልሸባብ አማጽያን ለወራት ያህል ድንበር እየተሻገሩ ጥቃት ሲያካሄዱ ከቆዩ በኋላ የኬንያ ኃይሎች የድንበር ጸጥታን ለማስጠበቅ ከአራት ዓመታት በፊት ጥቅምት ወር ላይ ዘመቻ ከፈቱ። ከሶስት ዓመታት በፊት ደግሞ የኬንያ ወታደሮች ኪስማዩ የተባለችውን የወደብ ከተማ ከአልሸባብ አስለቅቀው ተቆጣጠሩ። የኬንያ የአገር አስተዳደር የካቢኔ ሚኒስትር ጆዜፍ ኦሌ ኢንኬይ ሴሪ ባለፈው ቅዳሜ ዘመቻ በተከፈተበት ወቅት በቦታው ነበሩ።
በቦኒ ጫካ ሰላምና ጸጥታ እንዲኖር ለማድረግ ይህን ዘመቻ እንድጀምር የላኩኝ የአገሪቱ ፕሬዚደንት ናቸው።
በጫካው አካባቢ የሚኖሩት ሰዎች ከቦታው እንዲወጡ የኬንያ መንግስት ከአንድ ሳምንት በፊት ትዕዛዝ እንዳስተላለፈና እስካሁን ባለው ጊዜ 3000 የሚሆኑ ሰዎች ትዕዛዙን እንዳከበሩ የሀገሪቱ ሚዲያ ዘግቧል። ይሁንና አንድ የቦኒ ጫካ ነዋሪዎቹ የት መሄድ እንዳለባቸው እንደማያውቁ ገልጸዋል።
Serikali imetangaza kwamba tuondoke na hatukuambiwa muondoke
መንግስት ከጫካው እንድንወጣ ሲያዘን የት መሄድ እንዳለብን አልነገረንም። እናም ትዕዛዙን አክብረን ወጣን። የት እንደምንሄድ ግን አናውቅም ነው ያሉት የጫካው ነዋሪ። መንግስት በበኩሉ ነዋሪዎቹ የሚያስፈልገውን እርዳታ እንደሚያገኙ ገልጸዋል። ጫካው ከ100 አጽፋ ኪሎ ሜትር በላይ ስፋትን የሚሸፍን በመሆኑ የኬንያ ኃይሎች ከባድ ውጊያ ይጠብቃቸዋል ሲሉ አንድሪ ፍራንክሊን የተባሉ ተንታኝ ገልጸዋል።
ዘመቻው እንኳን አሁን የሚያስፈልገው ነገር ሁሉ ባልተሟላበት ሁኔታ ይቅርና ቢሟላም እንኳ በጣም ከባድ ይሆናል። የኬንያው ድንበር ከሶማሊያ ጋር የሚገናኝ በመሆኑ ውጊያውን ወይም እጥረት ከማይለየው የሶማሊያ ብሔራዊ ሰራዊት ጋር ማቀናጀት ያስፈልጋል ወይ ደግሞ እንዳሻን ድንበር የዘለልን ልንገባ ነው ማለት ነው።
ኬንያ በአልሸባብ ላይ ጥቃት ካጠናከረች ወዲህ የሽብር ጥቃቶች ሲካሄዱባት ቆይተዋል። አስከፊዎቹ ጥቃቶች ከሁለት ዓመታት በፊት በዌስትጌት የገበያ ማዕከል ላይ የደረሰውና ባለፈው ሚያዝያ ወር በጋሪሳ ዩኒቨርሲቲ ኮሌጅ ላይ የተፈጸመው ጥቃት ናቸው። በአጠቃላይ ከ400 በላይ የሚሆኑ ሰዎች እንደተገደሉ መንግሥት ጠቁመዋል። ሪቻርድ ቱታ የተባሉ የአገር ውስጥ ደህንነት ጉዳይ ጠቢብ አልሸባብ ከሶማሊያ ይልቅ በኬንያ መንቀሳቀሱ ይቀለዋል ብለዋል።
በሶማሊያ በኩል የኬንያው መከላከያ ኃይል አልሸባብን እያባረረ ለማሳደድ ችሏል። በኬንያ የአገር ውስጥ ደህንነትን ስንመለከት ግን አልሸባብን ለመንቀሳቀስ ችሏል። ሶማሊያ ውስጥ አማጽያኑ እየተባረሩ ቢሆንም ኬንያ ውስጥ ግን ሁኔታው ስላመቸላቸው ለመንቀሳቀስ ችለዋል።
ቦኒ ጫካን ከአልሸባብ ለማጽዳት የተከፈተው ዘመቻ ከሶስት ወራት በኋላ እንዲያበቃ ይጠበቃል። የጸጥታ ጉዳይ ጠበብት ግን ከዛ በላይ ሊዘልቅ ይችላል ይላሉ።
ወደሚቀጥለው ዘገባ እናልፋለን። የመጨረሻው ዘገባችን ነው። በዩናይትድ ስቴትስ ባለሥልጣናትና በቻይና አቻዎቻቸው መካከል ወደ አየር የሚለቋቸውን በካይ ጋዞች መጠን ለመቀነስ የሚያስችል ጠንካራ ስምምነት ተፈርሟል። ፊርማው በተባበሩት መንግሥታት ጥላ ስር የፊታችን ታህሳስ በፓሪስ ለሚካሄደው የአየር ንብረት ለውጥ ገዢ ሐሳብ ይቀርጻል ብለው እንደሚያምኑ መሪዎቹ በስብሰባው ወቅት ተናግረዋል። ኤሊዛቤት ሊ ከሎስ አንጀለስ የላከችውን ዘገባ ጽዮን ግርማ አጠናቅረዋለች።
የሁለቱ ቀን ስብሰባ ሲጠናቀቅ ተወካዮቹ የአየር ንብረት መሪዎች ውሳኔ ተሰኘ ወደ አየር የሚለቀቁ በካይ ጋዞች መጠን ወሰን እንዲኖረው የሚጠይቅ ሰነድ ፈርመዋል። የአሜሪካና ቻይና አየር ንብረት መሪዎች ስብሰባ የተሰኘው ይህ ጉባኤ በሁለት አገሮች መካከል ሲካሄድ የመጀመሪያው ነው። የአሜሪካ ምክትል ጠቅላይ ሚኒስትር ጆን ባይደን በስብሰባው መዝጊያ ንግግራቸው ስምምነቱ በዓለም አቀፍ ደረጃ የሚፈጥረው ተጽዕኖ ቀላል እንደማይሆን ተናግረዋል።
Our leadership is vital, China and America, in achieving
ስኬታማ የሆነ ዓለም አቀፋዊ የአየር ንብረት ስምምነት በፓሪስ ለማድረግ የኛ የአሜሪካና የቻይና አመራር ወሳኝ ነው። ዛሬ እዚህ ያነሳናቸው ሂደቶች ጥረታችንን አንድ ያደርጉታል። ዓለም አቀፍ ስምምነት ላይ ለመድረስም ወደፊት ይገፉናል።
የቻይናው ልዩ መልእክተኛና የመንግስት ተወካይ ያንግ በበኩላቸው ስብሰባው የቻይናው ፕሬዝዳንት በአሜሪካ ለሚኖራቸው ጉብኝት በጎ መልእክት ይፈጥራል ብለዋል።
Today the breadth and depth of this relationship has reached an unprecedented
ዛሬ የግንኙነታችን ጥልቀትና ስፋት ከዚህ በፊት ያልነበረበት ደረጃ ላይ ደርሷል። ይህ ግንኙነት አስፈላጊነቱ ለሁለቱ አገሮች ህዝቦች ደህንነት ብቻ አይደለም፣ ስልታዊ የሆነ ዓለም አቀፍ ተጽዕኖም ይኖረዋል።
ስብሰባው ባለፈው ህዳር ወር በፕሬዝዳንት ባራክ ኦባማና በቻይናው ፕሬዝዳንት መካከል ተቀርጾ የነበረውን የአሜሪካና የቻይና የአየር ንብረት የጋራ ስምምነት ዋና ዋና ነጥቦችን በተሟላ መልኩ አካቷል። ፕሬዝዳንት ኦባማ ባለፈው አመት ቤጂንግን በጎበኙበት ወቅት አሜሪካ በ2005 ዓመተ ምህረት ከነበራት የካርቦን ልቀት መጠን በ2025 ከ26 እስከ 28 በመቶ የመቀነስ እቅዷን አስታውቃ ነበር። ቻይናም በበኩሏ ለመጀመሪያ ጊዜ እስከ 2030 ድረስ የካርቦን ልቀቷን እንደምትቆጣጠር ተናግራ ነበር። በዓለም በአንደኝነት ደረጃ አየር በካይ ጋዞችን ወደ አየር የሚለቁት ሁለቱ አገሮች መካከል የተደረገው ይህ ስምምነት ታሪካዊ የተባለለት ነበር።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ይቀጥላል ስርጭታችን። አሁን በነጻው ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ጥቂት እንሰማለን።
ሳውዲ አረቢያ በሚባል ቦታ ሪያድ ሽመሽ ከሚባል እስር ቤት ውስጥ ነው ያለ ነው። በመሆኑም በዚህ እስር ቤት ውስጥ ከታሰርነ ቢያንስ ከ35 ቀን እስከ 45 ቀን ከዛም በላይ ዝቅተኛው 35 እስከ 45 ነው፣ ከፍተኛው ደግሞ ከ8 ወር እስከ 7 ወር እስከ 8 ወር 9 ወር እስከዚህ የታሰሩ ልጆች አሉ። በመሆኑም በዚህ ሽመሽ ከሚባል እስር ቤት ውስጥ ስንገኝ ማለት ነው ምግብ፣ ውሃ፣ ምንም ነገር የለም። ከዛ ምንም አይነት ክትትልነት የለም። ብዙ በሽተኛዎች አሉ፣ በሕክምና ምንም አገልግሎት የማይሰጣቸው ማለት ነው። ስለዚህ ለሚመለከተው አካል አስተላልፋችሁልን ይህን ነገር ማንኛውም ሰው እንዲወያይበትና መውጣት የምንችልበትን አማራጭ የሚፈለግልን ከሆነ አገራችንን ብንገባ፣ ከተቻለ አገር ብንገባ፣ ካልተቻለ ደግሞ እዚህ ውስጥ ያሉት ህሙማኖች በሽታቸውን እየተከታተሉ ወይም ሐኪም መጥቶላቸው ታመው የተወሰነ ውሃና ምግብ እንኳ አግኝተው ትንሽ የተወሰነ ቀን እንኳ መፍትሄ ቢያገኙ በምግብ ማለት ነው። ለሚመለከተው አካል ተናግራችሁ መፍትሄ ብትፈልጉልን ነው የምንለው እና ሁሉም ህዝብ በቃ ታርቋን በቃ እንደዚህ ቀውስ ነው። በአሁኑ ሰዓት ሁሉም ህዝብ እየቀወሰና አእምሮውን እያጣ ነው ያለው። ስለዚህ ምንም አማራጭ አላገኘንም። መፍትሄ የሚቀበልን አካል የለም። መንግስቶች እየመጡ አይቋጠሩንም። ይዘጉናን። አንድ ኩብዝ ለሶስት ሰው ነው የሚያከፋፍሉን። አንድ ኩብዝ ማለት ነው። ውሃ የለም፣ ምንም ነገር የለም። በልተን እየታነቅን ያለ ነው እና ይህን ነገር ብትተባበሩን እንጠይቃለን።
ሀይ አሜሪካኖች፣ እንኳን አደረሳችሁ። ደውለው ከዚህ ከኖርዝ አሜሪካ ከካናዳ ቶሮንቶ ነው። በመጀመሪያ ይሄ ለሁለተኛ ጊዜ ቢሆንም ለኢትዮጵያ በሙሉ እንኳን ለዘመነ ሀንሳ አደርሳችኋለሁ። ሌላ አዳት የፌስቡክ ጓደኞቼም የተለያዩ ኢትዮጵያ ሰሞኑን ስለጠፋ ስለሞላ አስገዶም እያነሱ አንዳንድ ወሬዎችን ሲያወሩ ሰማለሁ። በመሰረቱ የሞላ አስገዶም መጥፋት ይሄን ያህል በትጥቅ ትግሉ ችግር ይፈጥራል የሚል አስተያየትም የለኝም። ምክንያቱም ሞላ ማለት አንድ ሰው ነው። ትግሉን ሞላ አልጀምረውም፣ ትግሉን ሞላ አያነጥፈውም። የእሱ በዚህ ሰዓት ወደ ኢትዮጵያ መንግስት መመለስ ኢትዮጵያ ለዘመናት ላይ እንደ ቻይና መንግስት እንደ ቻይና ሀገር መንግስት ብቸኛ በሆነ በአንድ ፓርቲ እየተመራች እንድትምር የሚያሳይ የህወሓት ተልእኮ ነው። ይሄ ደግሞ ከኢትዮጵያ ህዝብ ጫንቃ መውረድ እንዳለበት አይደለም ትልልቅ ነፍስ ያለው ሰው ህፃናት የሚያውቁት ትናንት እነሱ በገቡ አመት ውስጥ የተወለዱ የ24 አመት ህጻናት ወጣት ተማሪዎች ተናገሩ። ትናንት ሰምተናል ያለ አስተያየት የነበረው በሰልፉ ጊዜ እንዳየ ነው። የኢትዮጵያ መንግስት የሀገር ውስጥ አንበሳ የውጭ ሀገር የሚል አስተያየት የተሰጠው መንግስት ነው እና ይህን መንግስት የኢትዮጵያ ህዝብ ከዳር እስከ ዳር የጠላው መንግስት ስለሆነ የሞላ አስብሎ መሄድ በኤርትራ በኩል የተጀመረው መንግስት ከትግል ያዳፍናል የሚል አስተያየት የለኝ። አመሰግናለሁ። ከካናዳ ቶሮንቶ።
ሀሎ ቪኦኤ አማርኛ ክፍል አዘጋጆች እንደምን አላችሁ? ሁላችሁ እንኳን ለአዲስ አመት በሰላም አደረሰን በማለት ያው አሁን ሰሞኑን አዲስ ነገር በአዲስ ዘመን በአዲስ አመት ጥሩ የሆነ ዜና ለኢትዮጵያውያን እየተሰማ ነው። ይኸውም በአቶ ሞላ አስገደም የሚመራ ከ800 በላይ ወታደር ከኤርትራ አምልጦ ወደ ኢትዮጵያ ሀገራቸው ገብተዋል። በጣም ደስ የሚል ነው በእውነት። ግን እናንተ ቪኦኤዎች ለሚረባና ለማይረባ ለነ ዶክተር ብርሃን ነጋ በበለጠ አሳፍታችሁ ስትአወሩ ይሄን ታላቅ የሆነ ተአምር ሁኔታዎች ግን ምንም ብዙም አላወራችሁበትም። እነ ብርሃኑ ወሽመጣቸውን ተቆርጠዋል። እንግዲህ ይሄን ሁኔታ በደንብ አድርጋችሁ ታብራሩት ጥሩ ነው። ለማንኛውም በትዝብት ላይ እንዳትወድቁ። ገብሬ ነኝ ከዳላስ። ታንኪዩ ታስተላልፉልን ጥሩ ነው።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። ታዲያ በጭብጥ ላይ ቢያተኩር አስተያየቶቻችሁን መርጣለን። አሁን አዲሱ
መዝናኛ
እንድትርልኝ
መዝናኛ ጊዜ ነው። ዛሬ ዘና ብለን ነው የምናመሻው። ቀኑ ሙሉ
እንላለን። ሌላ የምናስታውሰውም ነገር አለ። በቤታችን ቢሮችን ውስጥ አንድ ዝግጅት አለ።
ትንሽ ድግስ አለ። ሚስጥር ላውጣ
ብንናገር ጥሩ ነው። የረጅም ጊዜ ራዲዮ ፕሮግራማችን አድማጮች የሚያውቁት ቴሌላይን ባክ በራዲዮ መጽሔት ዝግጅት አድርገናል። ቃለ ምልልሱን የመከታተል እድል አልነበራቸው። በድረገጻችን ላይ ያገኙታል። ለማንኛውም አንጋፋው ከ34 ዓመት በላይ በአሜሪካ ድምጽ ራዲዮ ያገለገለው ቴሌላይን ባክ አቀናባሪያችን በቅርቡ በጡረታ ይገለላል ወይም ወደ ጡረታ ይወጣል። እሱን ለማሰብ ስራውን ለማክበር ዝግጅት አለን።
ዝግጅት ስትሌላ ፕሮግራም እንዳይመስል
ሌላም ፕሮግራም አለን አይደል እንዴ?
ልክ ነው። ከመብል መጠጡ ሌላ ከፓርቲው ሌላ ማለት ነው። እሺ፣ ሙዚቃ ምን መረጥን?
ብዙ አየህ ነው ዛሬ ዘና የሚያደርገን የቴሌም ምርጫ መሆኑን ተመልክቻለሁ በሌላ ፕሮግራማችን ላይ። እስኪ እንስማ።
ከላፎንቴ ሌላ ቴሌ ይመርጣል።
እየመረጠ ነው እንግዲህ አማርኛ ዘፈኖችን ይዞ እረፍት የሚወጣ ይመስለኛል። ላሉ ምን እንስማለታ?
መልካም
ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስለሻልሌ አይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬን እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ
ሰዓት ይሄ ነው እያለ ነው። ከኔ አንጀት ይመስል እያለ ነው። ብዙ አየሁ። ግሩም ዜማውን እናመሰግናለን። አድማጮች፣ ወደ ሁለተኛው አጋማሽ ይዘልቀናል። የስቱዲዮ ሰዓታችን ከምሽቱ 3:35 ያመለክታል። አዲሱ ቀጣዩ
ቀዳሚው ከዚህ ቀጥሎ የሚቀርበው ባለጉዳዩ እዚህ ያለው ባህልና ማህበረሰብ ባህልና ማህበረሰብ ዛሬ ይዞላቸው የቀረቡ አድማጮች ሙላ እንግዲህ ምን አለ ዛሬ እንግዳ ማን ናቸው?
አዲሱ ዛሬ እንግዳ ሳሙኤል አሰፋ ይባላል። ወጣት ነው። አዲስ ጉዳይ በተሰኘ መጽሔት ላይ ለረጅም ጊዜ ሲያቀርበው የነበረ በኢትዮጵያ ዕለታዊ የታሪክ ትንታኔ ላይ ያተኮረ ዕለቱን በታሪክ ውስጥ እንደሚባለው ብዙም መረጃ በሌለበት ሀገር እንዴት እንድትሳካለት ኋላ ላይ ያጫውተናል። የእሱ ትረካዎች ናቸው በተለያዩ ቀናት ውስጥ የተከናወኑትን። በጣም ረጅም ጊዜ ወደ ኋላ ይሄዳል። ዋቢ መጽሐፍትን እያጣቀሰ ነው የሚያቀርብልን። ከእሱ ጋር የምናደርገው ይሆናል።
መልካም ቀጥሉ።
መስከረም 2 1967 ዓመተ ምህረት ከጠዋቱ 4 ሰዓት ግርማዊ ቀዳማዊ አጼ ኃይለ ሥላሴ ከስልጣናቸው ወርደው ከታላቁ ቤተ መንግስት ወደ 4ኛ ክፍለ ጦር ግቢ ተወስደው ታሰሩ። አዲስ ተቋቁሞ የነበረው የጠቅላይ ሚኒስትር ሚካኤል እምሩ ካቢኔ የሾሙን ንጉሱ ናቸው፣ እርሳቸው ከወረዱ ስልጣናችን እንለቃለን በማለት በዚህ ቀን ስልጣናቸውን በፈቃዳቸው ለቀቁ የሚል ከጌታቸው አሰሌትና ኮሎኔል ኢትዮጵያና ንጉሰ ነገስቱ የሚል ታሪክ መጽሐፍ ላይ አግኝቻለሁ። እንዲሁም ግርማ ዘውድ የተባሉ ደራሲም እንደ ኢትዮጵስ በሚለው መጽሐፋቸው ላይ ይህን ታሪክ ዘግበውታል። ወደ ኮሎኔል መንግስቱ የግድያ ሙከራ ስንመጣ መስከረም 13 1969 ዓመተ ምህረት ነው። ሌተና ኮሎኔል መንግስቱ ኃይለማርያም በዚህ ቀን ምሽት ከስራ ወደ መኖሪያ ቤታቸው ሲሄዱ የሆነ ሆቴል ፊት ለፊት በሚገኘው ትራፊክ መብራት ላይ ከኢህአፓ ታጣቂዎች በተተኮሰባቸው ጥይት ቆሰሉ የሚል እንዲሁ ዘነበ ፈለቀ ነበር በሚለው መጽሐፋቸው ላይ እንዲሁም ኢዮብ አባተ ሻምበል ማለት ነው ጀነራሎቹ በሚለው መጽሐፍ ላይ ዘግበውታል።
ሳሙኤል፣ እንግዲህ ዋና ዋና የሚባሉትን እያነሳን ቀንና ጊዜውን ከታሪኩ ጋር እያዛመን እንመለከታለን። እስኪ ገፋ አድርገን እንሂድ። በዚህ የዕለታትን ክንውኖች በሚተርክ ጽሑፍ ስብስብ በመጽሐፍ መልክ እንዳልታተመ ተረድቼ ያለው ግን በርከት ያለ ዳጎስ ያለ ስብስብ ነው። እንዴት ነው የምታደራጀው?
እንደሚታወቀው እንግዲህ በኢትዮጵያ ታሪክ ውስጥ የታሪክ መዛግብቶችንም አገላብጬ ለማየት እንደሞከርኩት በእያንዳንዱ ቀን በርካታ ታሪኮች ተከናውነዋል። ዛሬ በኢትዮጵያ አቆጣጠር መስከረም 6 ነው። በዚህ ቀን ካለው ካገኘሁት ታሪክ ጎላ ያለውን ስፍራ የሚይዘው ይሄ ቀን የአፍሪካ ነጻነት ቀን ተብሎ እንዲከበር በአፍሪካ መሪዎች የተወሰነበት ቀን እንደሆነ ከአንድ የታሪክ ምንጭ አግኝቻለሁ።
መቼ ነው ይሄ የሆነው?
መስከረም 6 1956 ዓመተ ምህረት ነው። እንግዲህ ይህን የታሪክ ስብስብ ሳሰባስብ የእያንዳንዱን ታሪክ ሪፈር የሚደረግ ያገኘሁበትን ምንጮች ለመግለጽ ሞክሬያለሁ፣ ለማስቀመጥ ሞክሬያለሁ። ይሄ ታሪክን ያገኘሁት የአጼ ኃይለ ሥላሴ ታሪክ በሚል ርዕስ በአቶ በሪሁን ከበደ መስከረም 21 1993 የታተመ መጽሐፍ ላይ ነው ይህን ታሪክ ያገኘሁት።
የዕለት ክንዋኔዎች ናቸው የሰፈሩት። አበይት ክንዋኔዎች በታሪክ ጎልተው የሚወጡ ናቸው እና ብዙ ቦታዎች ይወስዳሉ። ምናልባት አንዳንዱ ቀን ከሌላው አንዳንዴ የሚዘገብ ተለይቶ የሚታይ ታሪክ የማይኖርበት እንደሚሆን ይገባኛል። አንዳንድ ልውሰድ ከተመለከትኳቸው ነሐሴ 7 ቀን በ1500 ዓመተ ምህረት አጼ ናዖድ በዚህ ቀን ሞቱ። አጼ ናዖድ 8ኛው ሺህ ሳይገባ በ7ኛው ሺህ መጨረሻ ላይ ሞቱ ተብሎ ይነገራል። የ8ኛው ሺህ ዘመን አቆጣጠር ምድር ከተፈጠረች እስከ ክርስቶስ መወለድ ያለውን ዘመን 5500 ዓመት፣ ከክርስቶስ መወለድ በኋላ ያለውን ደግሞ 1500 ዓመት በመቁጠር የዓለም ፍጻሜ በ1500 እንደሚሆን የተነበዩ ነበሩ። በ8ኛው ሺህ ብዙ ክፉ ነገሮች ይከሰታሉ የሚል ንግርት ተነግሮ ስለነበር ብዙ ሰው 8ኛው ሺህ ሳይደርስ እንዲሞት ይጸልይ ነበር እያልክ ትቀጥላለህ። ዕለቱን ብቻ ሳይሆን ከትንቢቱ ጋራም ከጊዜው ጋር ተያይዞ የተባሉ ነገሮችንም ታዛምዳለህ። እንዲህ የዳጎሰ ታሪክ ሞ ተጽፎ ተደራጅቶ በማይገኝበት ሁኔታ ይህን ያህል ጊዜ ወደ ኋላ ሄዶ ያን ታሪክ ያን ቀን የሚያስታውሱ መረጃዎች ማግኘት አዳጋች ይመስለኛልና እንዴት ተሳካ?
እንደ ተናገርከው አሉላ፣ እንግዲህ ከባድ ነው። ይህን ሁሉ በየቀኑ ያሉ የታሪክ ስብስቦችን ማጥናት ማሰባሰብ ከባድ ነው። ከ8 ዓመት በላይ ነው የፈጀብኝን ታሪክ ስብስብ ለማሰባሰብ። በአዲስ አበባ ዩኒቨርሲቲ የኢትዮጵያን ስተዲስ ላይብረሪ ከግለሰብ ላይብረሪዎች፣ ከሰዎች ከግለሰቦች ከማገኛቸው መጽሐፍት፣ ከሃይማኖት ተቋማት ካገኘሁት ላይብረሪዎችን በመጠቀም እንደዚህ እንዲህ ከተለያዩ ምንጮች ነው በማሰባሰብ ሪሊ በጣም አድካሚና ሰፊ ጥናትም የወሰደ ሰፊ ጊዜም የወሰደ ነው። እንግዲህ ተሰብስቦ ባለመገኘቱ ምክንያት ያው እነዛን ሁሉ መጽሐፎች እንግዲህ ብዙ መጽሐፎችን ሪፈር ለማድረግ ተገድግድ
ማገላበጥ ነበረብህ።
እንደዛ ነው።
እንዲሁ በናሙናነት ከሰጠኸኝ ከተመለከትኳቸው ጽሁፎች አንድ ሌላ ታሪክ ልውሰድ። ነሐሴ 15 1916 እቁ ኢትዮጵያዊ ምሁር አለቃ ታዬ ወልደ ማርያም አረፉ ይላል። ይሄ የዜና አረፍት የተዘገበበት ነው የሚያነሳው። ነሐሴ 8 1913 አልጋወራሽ ተፈሪ ለነቀምቴው ገዢ ደጃዝማች ገብረ እግዚአብሔር የዴዴሳ ድልድይ ተሰርቶ በማለቁ ምክንያት የተሰማቸውን ደስታ ገልጸው ደብዳቤ ጻፉላቸው። ቀላል ከመስለው በታሪክ ቦታ እንዲኖረው የሚገባ ማስተዋሻ በአገር ጉዳይ ትልቅ ቦታ አስካላቸው ድረስ ተሄዳለ። እስኪ አንድ ሁለቱን ለናሙና አንብብልን። ብዙ ናቸው ያዩት። የነሐሴ 6 ታሪክ አለ። የ1874ቱ የሸዋ ንጉሥ ሚኒሊክና የጎጃሙ ንጉሥ ተክለ ሃይማኖት ተዋግተው ንጉሥ ተክለ ሃይማኖት ቆስለው ተማረኩ። ከዛ በኋላ የተከተሉ ዓመታት ላይ ከፍተኛ ተጽዕኖ ማሳደር የሚችሉ የታሪክ ክንውኖችንም ይመለከታል ጽሑፍ። እስኪ አንዱ አቅርብልን።
እሺ፣ አሁን ያለነው መስከረም ላይም ስለሆነ እንደ ናሙና በመስከረም ወር ላይ የተደረጉ ታሪኮችን ብንመለከት በመሪዎች በኢትዮጵያ መሪዎች ላይ ሁለት የግድያ ሙከራዎች ተደርገዋል። እነዚህ የደርግ ሊቀመንበር የነበሩት ኮሎኔል መንግስቱ ኃይለማርያም ላይ መስከረም 13 1969 የተደረገ በኢህአፓ የተደረገ የግድያ ሙከራ ነው። ሁለተኛው ደግሞ አልጋውራሽ ተፈሪ ላይ መስከረም 9 1918 የተደረገ የግድያ ሙከራ ነው። ሌላው መስከረም 17 ልጅ ኢያሱን ከስልጣን ለማውረድ የተደረገ ሹምሽር ነበረ። እነዚህ ታሪኮች በእውነት ትንሽ ልብ የሚነካ ሆኖ አግኝቻቸዋለሁ። አንድ ኢንተረስቲንግ ታሪክ ያገኘሁት በልጅ ኢያሱን ሹምሽርን በተመለከተ ያው እንደምናውቀው አዲስ አበባ ከተማ ውስጥ በተደረገ ጉባኤ ነው ልጅ ኢያሱ ከስልጣናቸው የተወገዱት እና መስከረም 18 ቀን 1909 በዛው ዓመተ ምህረት ማለት ነው በማግስቱ ንግስት ዘውዲቱ ዘውዱን እንዲይዙና ስልጣኑን እንዲይዙ ነበረ የተወሰነው። በዚህ ቀን ልዕልት ዘውዲቱ ሸዋ ውስጥ ፋሌ በተባለ ቦታ እንዲቀመጡ በልጅ ኢያሱ ተወሰነባቸው። በግዞት ሳሉ በመስከረም 18 ሹምሽር ልጅ ኢያሱ ከስልጣን ወርደው ዘውዲቱ እንዲነግሱ መወሰኑን አያውቁም ነበረ። በዚህ ቀን ከአዲስ አበባ የተላኩት የምኒልክ የግቢ ሚኒስትር ደጃች መታፈሪያ መልከጼዴቅ በከፍተኛ አጀብ አስከትለው ሲሄዱ አባ ጤና ኢያሱ ደግሞ ወዴት ወስድ አስረው ሊወስዱን ይሆን ብለው በተደናገጠ መንፈስ ይጠባበቁ የመጡት ሊያነግሷቸው መሆኑን ሲነግሯቸው ለጊዜውም ቢሆን የሚናገሩትንም ሆነ የሚያደርጉትን ማወቅ ተስኗቸው ነበር የሚል ኢንተረስቲንግ ታሪክ አግኝቻለሁ።
ሳሙኤል፣ የሚስቡ የሚማርኩ ምናልባትም ከጊዜውና ከቦታው ጋር ሁኔታዎችን አዛምድን እንድንመለከት የሚጋብዙ የታሪክ ክንዋኔዎች ናቸው። በአንኳር ታሪክነታቸው የሚታዩ ሁኔታዎችን ዘልቀን እንመለከታለን። ለዚህ ጽሁፎችን ለቅምሻ ያህል ነው ያቀረብ ነው። አንድ ጥያቄ ላንሳና ፕሮግራማችንን እንቋጭ። እንዲህ ያሉ ምናልባትም ቅድም እንደተመለከት ነው የጊዜ ብዛቱ ለማሰብ እንኳን የሚከብድ የሚመስለውን ያህል ወደ ኋላ የምንሄድበት የታሪክ ሁኔታዎች መሆናቸው፣ ሁለትም የተዘገቡ ታሪኮች በብዛት በሌሉበት ባህል ውስጥ ስለሆነ ትክክለኝነታቸውን በምን ማረጋገጥ ይቻላል? እንዴት ነው ለማረጋገጥ ጥረቶችን ያደረግከው? መረጃ ዋቢ ጠቅሰህ እንደሆነ ተመልክቻለሁ። ያ ምንጭ የተሳሳተ ከሆነ መረጃውም የተሳሳተ የመሆን እድል አለውና እስኪ እስከዛ ድረስ ገፋ አድርገህ ተመልከት።
እውነት ነው እንግዲህ ታሪክ ምርምር ይጠይቃል፣ ማገናዘብም ከተለያዩ ምንጮችን ማየት ያስፈልጋልና አብዛኞቹ የተጠቀምኳቸው መጽሐፎች በታወቁ የኢትዮጵያ ታሪክ ጸሐፊዎች የተጻፉ መጽሐፍት ናቸው። እነዛ በተባለው ቀን የተባለው ታሪክ እውነተኛ መሆኑን ከተለያዩ ምንጮች ለማረጋገጥ ሞክሬያለሁ። ሁለት ሶስት ለደራሲያን ያንን ተመሳሳይ ታሪክ ዘግበውታል። ምናልባት ሊኖር የሚችለው የአገላለጽ ልዩነትና ወይም የአንድ ቀን ወይም የሁለት ቀን ልዩነት ነው። አብዛኛው ጸሐፊዎች የተስማሙበትን ቀን ወስጄዋለሁ። አብዛኛው ጸሐፊ የማይስማሙበትን ቀን ደግሞ እከሌም በዚህ ቀን ብለዋል፣ እከሌም በዚህ ቀን ብለዋል። ፋክት ስለሆነ የምዘግበው ሌላ ማብራሪያ ውስጥ አልገባም።
ግሩም። በዕለታዊ የኢትዮጵያ ታሪክ ትንታኔ ላይ ያተኮረ የየዕለት የኢትዮጵያን ታሪክ የሚመለከት ጽሑፍ ነው ከሳሙኤል አሰፋ ጋር የጀመርነው ውይይት። አድማጮች፣ አልተቋጨም። ምናልባትም ረዘም ላለ ጊዜ ሊወስደን ይችላል። ለዛሬው ታዲያ ላመስግንና ሳምንት በቀጠሮ እንገናኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የፊታችን እሁድ አገልግሎት መስጠት የሚጀምረው የአዲስ አበባ ቀላል ባቡር በከተማው ያለውን የትራንስፖርት ችግር በከፍተኛ ሁኔታ እንደሚቀርፍ ተገልጧል። እሁድ ስራ የሚጀምረው በሁለት የከተማ አቅጣጫ ከተገነባው 34 ኪሎ ሜትር የባቡር መስመር አንደኛው ማለትም ከቃሊቲ የሚነሳውና 17 ኪሎ ሜትር የሚረዝመው መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። የኮርፖሬሽኑ የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ ለቪኦኤ እንደገለጡት በተለይ በሚቀጥሉት 5 ዓመታት በአዲስ አበባና በተለያዩ የአገሪቱ አካባቢዎች ተጨማሪ የባቡር መስመሮች ይዘረጋሉ። የሕዝብ ግንኙነት ኃላፊውን ያነጋገረው እስክንድር ፍሬው ነው።
የአዲስ አበባው 34 ኪሎ ሜትር የባቡር መስመር ሙሉ በሙሉ ስራ ሲጀምር የከተማዋን የትራንስፖርት ችግር እንዴት እንደሚያቃልል በማብራራት ይጀምራሉ።
ይሄ ባቡር ስራ ሲጀምር ቢያንስ 60 ሺህ መንገደኞች በአንድ ጊዜ ያነሳል። 41 ባቡሮች ናቸው ያሉት። 41 ባቡሮች አንዱ ባቡር እስከ 317 ሰው የመጫን አቅም አለው። 41 ባቡሮች በአንድ ጊዜ በአራቱ አቅጣጫ ሲንቀሳቀሱ 60 ሺህ መንገደኞችን ማንቀሳቀስ ይችላሉ ማለት ነው። ሌላው እነዚህ
ስለዚህ በቀን ስንት ነው ማለት ነው? በአንድ ጊዜ ሲሉ አንዴ ሲሄዱ ብቻ 60 ሺህ ሰው ነው። በቀን ምን ያህል ይሆናል?
በአንድ ሰዓት 60 ሺህ መንገደኞችን ማጓጓዝ ይችላል ማለት ነው። እያንዳንዱ ባቡር ዲዛይን የተደረገው በየ6 ደቂቃው ልዩነት ነው። አሁን ስንጀምረው 6 ደቂቃ ላይ ነው ይችላል ከፍ ሊል ይችላል፣ ግን መጨረሻ ላይ ወደ 6 ደቂቃ ነው። በ6 ደቂቃ ልዩነት አንድ ባቡር ይመጣል ማለት ነው። ይሄ ነው
የመጀመሪያው ባቡር ያመለጠው ተሳፋሪ ከ6 ደቂቃ በኋላ ሌላኛዋን ያገኛታል ለማለት ነው።
ተከበተ ነው። ስንጀምረው ግን 6 ደቂቃ ላይ አንጠብቃት እንችላለን። አዎ ከሙከራም እያካሄድን ደግሞ እነዚህን አብረን እያየን ያስተካክልን የምንሄድበት ነው ማለት ነው። ስለዚህ የተመረጠውን ቦታ ከፍተኛ የሆነ የመንገደኞች እንቅስቃሴ ያለበት ነው ማለት ነው። ይሄ ብቻ አይደለም የአዲስ አበባ ከተማ ትራንስፖርት ችግር የሚፈታው። የማስ ትራንስፖርት ስንል የባስ ራፒድ ትራንስፖርት ሲስተም ይሏል። ፈጣን አውቶቡሶችም እንደዚሁ አዲስ አበባ ውስጥ እንዲገቡ ይደረጋሉ ማለት ነው።
እቅድ የተያዘው ነው የሚነግረው።
እቅድ የተያዘው ነው። ስለዚህ እነዚህ ሁሉ ሲዳመሩ የአዲስ አበባ ከተማ ትራንስፖርት ችግር ይቃለላል ማለት ነው። ይሄ ብቻ ሳይሆን በሁለተኛው የእድገትና ትራንስፎርሜሽን እቅድ የሚገነባል
ሌላ የባቡር መስመር አለ እዚሁ አዲስ አበባ ውስጥ
ይሰፋል ማለት ነው።
ስንት ኪሎ ሜትር ነው በሁለተኛው የእድገትና የትራንስፎርሜሽን እቅድ? እንግዲህ አሁን መስከረም አንድ ቀን ኦልሬዲ ይፋ ተደርጓል ሁለተኛው የእድገትና የትራንስፎርሜሽን እቅድ በኢትዮጵያ መንግስትና በሱ በአምስት ዓመት ነው የሚቆየው። ምን ያህል ኪሎ ሜትር እንደሚገነባ ይታወቃል? በአዲስ አበባ ከተማ ብቻ
እስከ 72 ኪሎ ሜትር ይገነባል ተብሎ ይጠበቃል። ስለዚህ ይሄ ማለት እንግዲህ አዲስ አበባ
ያሁኑን ሳይጨምር 72 ኪሎ ሜትር
ሳይጨምር ማለት ነው። እነዚህ ደግሞ አሁን የሚገነቡት ምንድነው በአብዛኛው በዋሻ ውስጥ የሚሆኑ ናቸው ማለት ነው። በመሬት ውስጥ የሚገነቡ ነው የሚሆኑት ማለት ነው። ስለዚህ ይሄ ባቡር በፌስ 2 የሚቆም አይደለም፣ ፌስ 3 ፌስ 4 እያለ ይሄዳል ማለት ነው። እንዳቅማችን እየተገነባ ከከተማዋ የትራንስፖርት ኔትወርክ ጋር የሚተሳሰር መሆን አለበት ማለት ነው። እና የከተማዋ ትራንስፖርት ችግር ሊፈታ የሚችለው ትናንሽ የትራንስፖርት አገልግሎት የሚሰጡ የትራንስፖርት ሲስተሞች ለእነዚህ ማስ ትራንስፖርት ለሚሰጡት እየመገቡ ከመንደር ውስጥ እያወጡ ወደ ዋናው መስመር ይመግባሉ። ዋናው መስመር ላይ ደግሞ ይሄ ፈጣን አውቶቡሱ ባቡሩ ህዝቡን ያንቀሳቅሳል ማለት ነው። በዋጋ መጠነኛ ይሆናል። የሚመጡ አውቶቡሶች እና አሁን የመጡት ባቡሮችም ቢሆን በአገልግሎታቸው ዘመናዊ ናቸው። ዘመናዊ የደረሰበትን ቴክኖሎጂ የያዙ ናቸው ማለት ነው።
አቶ ደረጀ፣ ብዙ ሰዎች የሚጠይቁት ጥያቄ አለ። ቀላል የሚለው ነገር ምንድን ነው? የአዲስ አበባ ቀላል ባቡር ሲባል ባቡር ባቡር ነው። ለምንድን ነው ቀላል ባቡር የሚለው አጠቃቀም ምንድን ነው? ምን ለማመልከት ነው?
ቀላል የተባለበት አንደኛው ለህዝብ ትራንስፖርት ብቻ የሚውል ነው፣ ለጭነት አይውልም። ሁለተኛው የሚጓዘው ርቀት በጣም አጭር ነው። ለምሳሌ አሁን የአዲስ አበባ ጅቡቲን ብትወስድ ከአዲስ አበባ እስከ ጅቡቲ ድንበር ደወሌ ድረስ 656 ኪሎ ሜትር ነው። ጅቡቲ ደግሞ 100 ኪሎ ሜትር አለ፣ 756 ኪሎ ሜትር አለ። ቀላል ባቡር አትለውም። እዛ ላይ የሚንቀሳቀሱት ባቡሮችም አንደኛ ለመንገደኞች የሚሉ ናቸው፣ ለጭነትም የሚሉ ናቸው። ጭነትም ደረቅ ጭነትንም ፈሳሽ ጭነትንም ከብትንም ሁሉም የሚያንቀሳቅሱ ናቸው። የቁም ከብቶችን ሁሉ የሚያንቀሳቅሱ ናቸው። ሁለተኛ እዛ ላይ የሚሰማሩ ሎኮሞቲቮች የሚሆን እስከ 1758 እስከ 1118 ኪሎ ሜትር ባቡሮች ናቸው ሚስ የሚሉበት። ዋናው መለያው ግን ለጭነትና ለመንገደኞች በአጭር ርቀት የሚያገለግል ነው ማለት ነው። አዲስ አበባ ቀላል ባቡር ላይ አንዷ ሎኮሞቲቭ 64 ወንበር አለ፣ ባቡሩ ግን እስከ 317 ይይዛል። አብዛኛው ቆሞ ነው የሚሄደው ማለት ነው። ለምን? አጭር ርቀት ስለሚሄድ ነው ማለት ነው። ጅቡቲ ልውሰድ ብትል ግን 756 ኪሎ ሜትር ቆሞ ሰው አይሄድም፣ ተቀምጦ ነው መሄድ ያለበት። ስለዚህ ቀላል የሚያስብለው አንደኛ ለጭነት አገልግሎት የማይሆን ለመንገደኞች ብቻ የሚያውልና አጭር ርቀት የሚጓዝ ነው ማለት ነው።
ከጥራት አንጻር ቅድም እሱ ነካክተውታል። በእርግጥ ለምሳሌ ሀዲዱ የተገነባበት ወይ ማጠቃለያ ሆነ የባቡር ፕሮጀክቱ እየተሰራበት ያለው የጥራት ሁኔታ ምን ይመስላል? ከሌሎች በሌሎች ሀገሮች ከሚካይሩ መሰል ግንባታዎች ጋር በማነጻጸር
ኢትዮጵያ ውስጥ የሚገነቡ ባቡሮች ዓለም አቀፍ ደረጃቸውን የተጠበቁ ስታንዳርዶች ናቸው። ስታንዳርድ ጌጅ አለ 1.46 ያን የተጠበቀ ነው። ይሄ ባቡር አዲስ አበባ ቀላል ባቡር ከጅቡቲው ጋር ይገናኛል፣ ከአዋሽ ወልዲያ መቀሌው ጋር ይገናኛል። ምክንያቱም አዲስ አበባ ብቻዋን ታጥራም ትቀመጣለች። ህዝቡ ከአዲስ አበባ ተነስቶ በባቡር በሰበታ ስቴሽን አርጎ ወደ ጅቡቲ፣ ድሬዳዋ፣ መኢሶም ፈለገበት ምስራቁን ሀገር ሊሄድ ይችላል።
ይገናኛል ሲሉኝ ለምሳሌ አንድ ሰው ከአዲስ አበባ ተነሳና ቃሊቲ ደረሰ፣ ከዛ ወርዶ እንደገና ወደ እንደዛ ለማስተ ያብራራ
አይደለም። በፌስ 2 ላይ አንዱ እንትን የሚለው ይሄ ነው። ከአዲስ አበባ ተነሳለ፣ ከአዲስ አበባ ተነስተህ ቃሊቲ ላይ ነው የሚቆመው አይደለም? ቃሊቲ ላይ አሁን የመጨረሻው አይደለም። ፌስ 2 ደግሞ ወደ ሰበታ መስመር ጋር የሚያገናኘውን ያገናኛል ማለት ነው። ይሄ ብቻ
አሁን በአምስት አመት የሚገነባ።
አዎ፣ ከዛ ወደ ምዕራቡ እንትን አቅጣጫ ስትሄድ ከሰበታ ተነሳለ፣ አምቦ፣ ጃጂ፣ ጅማ በደሌ መስመር ይሄዳል ማለት ነው። እስከ ደቡብ ሱዳን ይሄዳል ማለት ነው። የምስራቁም እንደዚሁ ከጅቡቲ ጋር የሚገናኝ ነው። ጅቡቲ ከሌላ ጎረቤት ሀገር ጋር የምትገናኝ ከሆነ ያን ስታንዳርድ ጠብቆ ነው የሚገናኘው ማለት ነው። ስለዚህ ይሄ ስታንዳርድ ጌጅ ብዬ ስልህ ኢትዮጵያ ብቻ ውስጥ የምትጠቀምበት ሳይሆን ከጎረቤት ሀገሮች ጋር የሚኖረው የባቡር ኔትወርክን የሚያገናኝ ነው ማለት ነው። ተመሳሳይ ስታንዳርድ ነው። ዓለም የደረሰበት ስታንዳርድ ብለንም ሎኮሞቲቮቹን ብትል
ዋናዎቹ ባቡሮቹ ለማለት ነው።
ፉርጎ ነው የምንለው ተሳቢዎቹ፣ ለጅቡቲ መስመር ፉርጎ እንላቸዋለን። አንድ ለአንድ ሎኮሞቲቭ 20ም 30ም ፉርጎች ሊስብ ይችላል። አተባላይ ግን ሁሉም ባለሞተር ናቸው። በኤሌክትሪክ የሚሰራ ሞተር አላቸው። ሎኮሞቲቭ ነው የምትላቸው፣ መኪኖቹ ወይም ትላቸዋለን። ስለዚህ እነሱ ደረጃቸው ላይ የጠበቁ ናቸው፣ ዘመናዊ ናቸው፣ ዘመኑ ያፈራው ቴክኖሎጂ የተገጠመላቸው ናቸው። የሰርቲፊኬሽን ጉዳይ ሲነሳ ከ3000 በላይ ቼክሊስት መጠይቆች አሉ ሰርቲፋይ ለማድረግ። ከ3000ዎቹ 40ዎቹ ብቻ ናቸው የጎደሉት።
ማረጋገጫ ለመስጠት ማለት ነው፣ ሰርቲፋይ ለማድረግ
40ዎቹን በጣም ቀላልና አሁን በዚህ 2-3 ቀን ውስጥ የሚያልቁ ናቸው ማለት ነው። ስለዚህ
በማን የሚሰጥ ነው ማረጋገጫው?
ሼንዘን ካምፓኒ ነው የሚሰጠው። ዓለም አቀፍ ደረጃውን የጠበቀ ካምፓኒ ነው። ስለዚህ በዛ ነው የሚሰጠውና በጥሩ ደረጃ ነው ስታዩም ባቡሩ ይሄን ነው የጠበቀ ነው።
ሌላ ጥያቄ ላንሳ። እንግዲህ አሁን አዲስ አበባ ላይ ቆይተናል። በሌሎችም የሀገሪቱ አካባቢዎች የባቡር ፕሮጀክቶች እየተገነቡ እንደሆነ ይታወቃልና በቅርቡ አገልግሎት የሚጀምር ይኖራል ወይ? ከነሱ ውስጥ ለምሳሌ አንዱን የኢትዮጵያ አካባቢ ከሌላኛው የኢትዮጵያ አካባቢ የሚያገናኙ የተለያዩ የባቡር ፕሮጀክቶች እንዳሉ ይታወቃል።
የኢትዮጵያ ምድር ባቡር ኮርፖሬሽን ከሚያስገነባቸው የባቡር ፕሮጀክቶች አንዱ አዲስ አበባ ቀላል ባቡር ነው። እስካሁን ስንነጋገርበት የነበረው ነው። ሌላው ከአዲስ አበባ ሰበታ፣ መኢሶ፣ ደወሌ፣ ጅቡቲ የሚሄደው መስመር ነው። ይሄ 656 ኪሎ ሜትር የሚረዝም ነው። ይሄ ማለት ከአዲስ አበባ ተነስቶ ወደ ጅቡቲ ብቻ የሚሄዳል። ከአዋሽ ደግሞ አዋሽ ወልዲያ ሀራ ገበያ እና ከመቀሌ ወልዲያ ሀራ ገበያ ሌላ ፕሮጀክትም አለ። ከአዲስ አበባ ሰበታ፣ መኢሶ፣ ደወሌ፣ ጅቡቲ ፕሮጀክት የባቡር ሀዲድ ማንጠፍራው ስሊፐር ማንጠፍራው አልቋል። በሁለቱም በኩል
አሁን በቅርቡ ምክትል ጠቅላይ ሚኒስትሩ በተገኙበት የተመረቀው ነው የሚሉኝ፣
ግንቦት ላይ የሀዲድ ማንጠፍራው ተጠናቋል። በጅቡቲ በኩልም ሐምሌ ላይ በተመሳሳይ መልኩ ነጋድ የምትባል ስቴሽን ላይ እንደዚሁ ተጠናቋል ነው ኦፊሻል። አሁን ሎኮሞቲቮች እየመጡ ነው ያሉት። ሎኮሞቲቮቹ ለባቡር የሚያስፈልጉት እየመጡ ነው ያሉት።
ሎኮሞቲቮች ሲሉ አድማጮች ግልጽ ለማድረግ ባቡሮቹ ማለት ነው፣ ዋነኞቹ
እና ዋገኖቹ፣ ዋና ሳቢዎቹ እና ተሳቢዎቹ ማለት ነው። እነዚህ እየመጡ ያሉበት ሁኔታ ነው ያለው። እነዚህ ባቡሮች እንግዲህ እየመጡ ያሉት ምንድን ነው፣ ጥቅምት ላይ ግንባታው ይጠናቀቃል ብለን ነው የምንጠብቀው። በስምምነታችን መሰረት የኤሌክትሪክ መስመር ዝርጋታዎች እየተካሄዱ ያሉበት ነው። ፖሎ ተተክለዋልም፣ ኤሌክትሪክ መስመሩ እየተዘረጋ ነው ያለው። ኢትዮጵያ ውስጥ የሚገነቡ ባቡሮች ሁሉም በኤሌክትሪክ የሚሰሩ ናቸው። ምክንያቱም ሀገሪቱ የምትከተለው የአረንጓዴ ልማት ስትራቴጂ ነው።
አቶ ደረጀ ተፈራ የኢትዮጵያ ምድር ባቡር ኮርፖሬሽን የሕዝብ ግንኙነት ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት።
በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ኛው ዓመት በዩናይትድ ስቴትስ ደቡብ ክፍል በባርነት ቀንበር ተይዘው የነበሩትን ጥቁር አሜሪካውያንን ነጻ ለማውጣት በድብቅ ይደረግ በነበረው ጥረት በህቡ የሚሰሩ ሰዎች መረብና መደበቂያ ቤቶቹ ህቡ የባቡር መንገድ የሚል መጠሪያ ነበራቸው። አሁን በቅርቡ ኢራቅ ውስጥ ያለው ሁኔታ ፊልም ለመስራት የሄደ ሰው በአሁኑ ወቅትም ዳዕሽ በሚል የአረብኛ መጠሪያ የሚታወቀው እስላማዊ መንግስት ነኝ የሚለው ጽንፈኛ እስላማዊ ቡድን በባርነት የሚይዛቸውን የዚዲ ሴቶችና ልጃገረዶችን ነፃ ለማውጣት በሚደረገው ጥረት ተመሳሳይ የሰዎች መረብ እንዳለ ለመረዳት ችሏል። ኤድዋርድ ዋትስ የተባለው ፊልም ሰሪ ሴቶችን በማዳን ተግባር ስለሚሳተፉት ሰዎች ብርታትና ድፍረት እንዲሁም በባርነት የተያዙት ወጣት ሴቶች ስላሳለፉት ስቃይ ገልጿል። ኢዘዲን ከመሳሰሉት ውህዳን ህዝቦች የሆኑት ሴቶችና ልጃገረዶች በዳዕሽ እጅ በሚገቡበት ወቅት ከፍተኛ ስቃይ ይደርስባቸዋል። የሰቆቃ፣ በህብረት የመደፈር፣ የባርነትና የመታሰር ተግባሮች ይፈጸሙባቸዋል። ገበያ ላይ እርቃናቸውን ቀርበው ይሸጣሉ፣ ይለወጣሉ። ለዳዕሽ ምልምሎችና ለተዋጊዎቹ በስጦታ መልክ ይሰጣሉ። ሴቶቹ ሙስሊሞች አይደሉም በማለት ዳዕሽ በሚፈጽምባቸው ስቃይ በመደሰት ጉራ ይነዛል። ይሁንና ሙስሊም ሴቶችና ልጃገረዶችም ከስቃይ አልዳኑም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰዎችን ህገወጥ በሆነ መንገድ ስለማዘዋወር ጉዳይ በቅርቡ ባወጣው ዓመታዊ ዘገባ ዳዕሽ በቁጥጥር ስር ያሉትን ሙስሊም ሴቶችንና ልጃገረዶችን በግድ ለተዋጊዎቹ ይድራቸዋል፣ እምቢ ቢሉ ይገድላቸዋል ይላል። አንዲት ከዳዕሽ ያመለጠች የ25 ዓመት ዕድሜ ሶሪያዊት ባለፈው ዓመት ከሲኤንኤን ጋር ባደረገችው ቃለ መጠይቅ በተለይም የውጭ ዜጋ የሆኑት አማጽያን በሴቶች ላይ በሚስቶቻቸውም ላይ ሳይቀር የጭካኔ ተግባር እንደሚፈጽሙ ገልጻለች። አንዳንዴ ሚስትየዋ በተፈጸመባት የወሲብ ጥቃት ምክንያት ለአስቸኳይ ሕክምና ሆስፒታል የምትወሰድበት ጊዜ እንደነበረ ወጣቷ ሴት ገልጻለች። ለደህንነቷ ሲባል ኸዲጃ ተብላ የምትጠራው ሴት ቃለ መጠይቅ ለማድረግ የተስማማችው ሰዎች በተለይም እንደ እሷ በዳዕሽ የፕሮፓጋንዳ ድረገጽ ተታለው የሚገቡ ሴቶችን ለማስጠንቀቅ መሆኑን ጠቁማለች። በእነሱ ፕሮፓጋንዳ የሚታለል ማንም ሰው እንዲኖር አልፈልግም። ትክክለኛ ሙስሊሞቹ እኛንን ብለው የሚያስቡ ብዙ ሴቶች አሉና ነው ስትል አስገንዝባለች። ግጭቶች ባሉባቸው ሀገሮች በሴቶች ላይ የሚፈጸሙትን የወሲብ ጥቃቶች ጉዳይ የሚከታተሉት የተባበሩት መንግስታት ድርጅት ተወካይ ዘይነብ ባንጉራ ዳዕሽ የወሲብ ጥቃትና ሴቶችን ማሰቃየት የርዕዮተ ዓለሙና የአሰራሩ ማዕከል አድርጎታል ሲሉ ገልጸውታል። እንዲህ አይነቱ የጭካኔ ተግባር ሰብአዊ ክብርንና የሰለጠነው ህዝብ መሰረትን ይንዳል፣ መላ ህብረተሰብን ያወድማል፣ የመረጋጋት ጥረቱ ከባድ እንዲሆን ያደርጋል። ዩናይትድ ስቴትስና አጋሮቿ ዳዕሽን ለማሸነፍ ቆርጠው የተነሱትም ለዚህ ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችንን ወደ ማገባደሉ ተቃርበናል። የማጠቃለያ ወሬዎችን ከአዲስ አበበ።
ደቡባዊ ሶማሊያ ከተማ ኪስማዮ ውስጥ አልሻባብ የቀበረው ቦምብ በአንድ ወታደራዊ ካምፕ ውስጥ ዛሬ ሐሙስ ፈንድቶ ቢያንስ 3 የሶማሊያ ወታደሮችን እንደገደለ ባለሥልጣናት አስታውቀዋል። የሽምቅ ተዋጊዎች ጥቃት ዋጋ የሚሰጠው ስትራቴጂካዊ ስልት ስለሌለው ጥቃት ስላደረሱ ብቻ አንሰራርተዋል ማለት አንችልም ሲሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ጌዶ ተናገሩ። የሰሜን ካሜሩን ግዛት ነዋሪዎች እንደገለጡት የቦኮ ሐራም ተዋጊዎች እንደሆኑ የተጠረጠሩ ታጣቂዎች ከአገሪቱ ጸጥታ ኃይሎች ጋር ተባብራቸዋል በማለት 8 ሰዎች ገድለው ቁጥራቸው ያልታወቀ ብዛት ያላቸውን ሌሎች አግተዋል። ደቡብ ሱዳን ውስጥ ነዳጅ የጫነ ቦቴ ተገልብጦ በመፈንዳቱ በትንሹ 60 ሰዎች ሞቱ፣ ከ100 በላይ ደግሞ ቆሰሉ። ቡርኪና ፋሶ ውስጥ ወታደሩ መፈንቅለ መንግሥት አካሄደ፣ በሥልጣን ላይ ያሉትን ባለሥልጣናትም አሰረ። ኢራቅ ዋና ከተማ የደረሰና ቢያንስ 21 ሰዎች ገድሎ ሌሎች 50 ያህል ያቆሰለ የአጥፍቶ ጠፊ ጥቃት የእኔ ሥራ ነው ይላል ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን። የማጠቃለያ ዜናው ይኸው ነው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ከፕሮግራም መሪው ንጉሱ ታመሬ ጋር አዲስ አበባ ነኝ። ከዋና አዘጋጇ ትዝታ በላቸው ከሌሎችም ባልደረቦቻችን ጋራ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። The Voice of America.